መጀመሪያ ስዕል ምንድን ነው የሚለውን ስናነሳ ስዕል ማለት መልክ፣ ንድፍ፣ አምሳል ማለት ነው። ንድፍ ደግሞ በምን በምን ይገለጻል ቢባል በጥልፍ፣ በስፌት፣ በቀለም፣ በወረቀት ገዝፎ ተጽፎ ከእጽ፣ ከእም፣ ከማዕድናት ሊሆን ይችላል። አምሮና አጊጦ አሸብርቆ በእጅ የሚዳሰስ በአይን የሚታይ ነገር ማለት ነው። እነዚህ ቅዱሳን ስዕላት በአጠቃላይ ሲታዩ የቤተ ክርስቲያን ሰማያዊ ምድራዊና መንፈሳዊ ውበትን የሚያንጸባርቁ ናቸው ብሎ መግለጽ ይቻላል።
ቅዱሳት ስዕላት በእግዚአብሔርና እንዲሁ እግዚአብሔር በፈቀደላቸው ሰዎች የተሳሉ ወይም የተሰሩ መሆናቸውን ነው መጽሐፍ ቅዱስ የሚያስተምረው። አስቀድሞ ባለቤቱ እግዚአብሔር ለታላቁ ነቢይ ለሙሴ ታቦትን በሰጠው ጊዜ ታቦቱ የእግዚአብሔር ማደሪያና ዙፋን እንደመሆኑ መጠን ቅዱሳን ስዕላት ደግሞ ንጉሱን ባለቤቱን እግዚአብሔርን አጅበው የሚኖሩ የቅዱሳን መላእክት ስዕል አብረው እንዲሳሉ አዟል። እግዚአብሔር አብረው መሳል እንዳለባቸው በዚህ ዘጸአት 25 ቁጥር 19 ላይ እንደምናገኘው ማለት ነው። የሁለቱን ኪሩቤል ስዕል በጎንና በጎን አድርጎ እንዲስል አዞታል። ስለዚህ በዚህ ብቻ የሚወሰን አይደለም፣ በብዙ የመጽሐፍ ቅዱስ ክፍሎችም ተወስቷል። ይሄ እንደ ህግና እንደ ስርዓት አድርጎ ነው እግዚአብሔር ከታቦቱ መካከል ቅዱሳን ስዕላት መኖር እንዳለባቸው መሳል እንዳለባቸው። ያው ስርዓተ ሰማይ ተሰራ በምድር ነውና በሰማይ ሰራዊቱ እግዚአብሔርን በዘላለም ምስጋና ያመሰግኑታል፣ በዙፋኑ ዙሪያ ከበው ይታያሉ ብለን እንደምናምነው እንደምናስተምረው እነዚያ ቅዱሳን ስዕል በምድር መኖር አለበት። የሰማዩን ያስተምራል፣ በምድሩ መቅደስ መታየት አለበትና ቅዱሳን ስዕላት በመጽሐፍ ቅዱስ ጥቅስ ብዙ ቦታ ላይ ተጠቅሰው እናገኛቸዋለን። ለመጀመሪያው ታቦትን ለተቀበለው ለሙሴም የተነገረ ሲሆን በኋላ ደግሞ ቤተ መቅደስን ለሰራው ለሰሎሞንም በአደራ መልኩ ተቀምጧል። እስከ አሰራራቸው ሳይቀር ማለት ነው። ሁለቱን ኪሩቤል ከወይራ እንጨት ትሰራለህ። አስር አስር ክድ መጠናቸው ዲዛይናቸው ሳይቀር ማለት ነው። በወርቅ መሰራት እንዳለባቸው እግዚአብሔር ከብረውና እነሆ የመላእክትን አርአያ ይዘው መሳል እንዳለባቸው አስተምሯልና በሌላውም ቦታ ለዚሁ ለሙሴ ዘኍልቍ 21 ቁጥር 8 ላይ እንደምናገኘው እስራኤል እንዲሁ የእግዚአብሔርን ትእዛዝ በመተላለፋቸው ለተግሳጽ ያክል ነዘር የሚባል ማለት በጣም አደገኛ መርዛማ እባብ ተነስቶ ይነድፋቸው ነበር ይላል። ሐራ ሲሆን በሚባል ቆላ ውስጥ በነበሩበት ጊዜ በዚያን ሰዓት መፍትሄውን ወደ ሙሴ ሄደው እንዲጠየቁት፣ ሙሴ ደግሞ እግዚአብሔር አመልክቶ ምን ማድረግ እንዳለበት እግዚአብሔርን በጠየቀ ጊዜ አስቀድሞ እግዚአብሔር ለሙሴ የነገረው የስነ ስቅለቱ ምስል የሚሆነውን በኋላ ዘመን እግዚአብሔር ተሰቅሎ እንደሚያድን ለማሳየት የስነ ስቅለቱን ምስል እንዲስል አዞታል። ግበር ሎሙ በሀበይት የመሩ ወተዩ ቦታ አድርገህ ስቀልላቸው ብሎ የነሐስ እባብን ሰቀለላቸው። ከነዚያው መካከል ያውደያቸው እንግዲህ የጸናበት ያልጸናበት ማለት በመርዙ የተነደፉ ለሞት የደረሱ እንዲሁ ደግሞ በመጠኑም የታመሙ ነበሩና ድምፁን ሰምተው ይድናሉ፣ እንዲሁ ደግሞ መልኩን አይተው ይድናሉ የሚል መመሪያ ተሰጥቷቸዋል።
ቅዱሳት የሚለውን ስም ከምን አገኙት? ለምሳሌ ቅዱሳን ከእግዚአብሔር በተሰጣቸው ጸጋ ቅዱሳን ተብሏል። ኩኑ ቅዱሳን እስመ ቅዱሳን፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ የተለያችሁ የተመረጣችሁ የከበራችሁ ሁኑ ማለት ነው ይሄ ሲገለጽ። ስለዚህ እነዚህ ስዕላትም ቅዱሳን ተብለዋል፣ ቅዱሳት ተብለዋል። ቅዱሳት የተባሉት የቅዱሳት የቅዱሳን ቅድስና እነሱን ቅዱሳት እንዲባሉ አሰኝቷቸዋል። ልክ የእግዚአብሔር የባህሪው ቅድስና ለቅዱሳን የጸጋ ሆኖ እንደተሰጠ የእነዚህ ደግሞ የቅዱሳን ቅድስና ስዕላቱን ቅዱሳት እንዲባሉ አድርጓቸዋል። በመጀመሪያ ስጋዊውን ዓለም ከሚያንጸባርቀው ዓለማውያን ስዕል ፈጽሞ የተለዩ በመሆናቸው ቅዱሳት ተብለዋል። ስጋዊውን ዓለም የሚያንጸባርቁ ማለት ለምሳሌ ፖስተር አለ። እነዚህ ምዕራባውያንም በኋላ እንመጣበታለን የሚስሏቸው ቀለማቸውን፣ ቁመታቸውን አይተው የሚስሏቸው አሉ። ዓለሙን ስጋዊውን ዓለም ነው የሚያንጸባርቁት የሚገልጹት ማለት ነው። እነዚህ ግን ፈጽሞ እዚያ የተለዩ የቤተ ክርስቲያንም መንፈሳዊ ውበቷንና ሰማያዊ ገጽታዋን የሚያንጸባርቁ በመሆናቸው ቅዱሳት ተብለዋል። ሁለተኛው የቅዱሳን ቅድስና ቅድም እንደተናገርኩት ስዕላትን ቅዱስ ሊያሰኛ ችሏል ማለት ነው። ለምን ቅዱሳን ይህን ቅድስና ዝም ብሎ አላገኙትም? በስንት መከራ በዚህ ዓለም ያለውን መከራ ተፈትነው አልፈው እንደ ወርቅ ነጥረው ወጥተው ነው እግዚአብሔርን አባታችንም ርስታችንም ህይወታችንም ብለው እሱን በመከተል በተጋድሎ ጽናት ያገኙት ነው ይህ ቅድስና እንጂ ዝም ብሎ እንዲሁ የተለጠፈ አይደለም። ከዛ በመነሳት ነው ቅዱሳን ስዕላትንም ቅዱሳት ስዕላት ብለን የምንጠራቸው። ሶስተኛ ስዕላት ከሚያደርጉት ገቢረ ተአምራት የተነሳ በመጽሐፍ ቅዱስ አስተምሮ አምላካችን እግዚአብሔር ከአዲስ ኪዳንም ከብሉይ ኪዳንም ከቅዱሳት ስዕላት የተለየበት ጊዜ የለም። ለምሳሌ በብሉይ ኪዳን ስናነሳ በስዕለ ኪሩብ እየተገለጸ ሙሴን ያናግር ነበረ። ቅድም መምህር ሲጠቅሱት ነበረ ለሙሴ ሲያናግረው የነበረ በመጀመሪያ ሁለቱን ኪሩቤል እንደሚናደፉ አውራ ዶሮ አድርገህ ቅረጻቸው ብሎ መመሪያውን ያስተላለፈ እግዚአብሔር ነው። ስለዚህ ስዕል በዘፈቀደ የሚሳል አይደለም ማለት ነው። በቤተ ክርስቲያኗ ገጽታ ሲመዘን ስዕል እንዲሳል መመሪያውን የሰጠ ያስተላለፈ እግዚአብሔር ነው። በዚህም መሰረት ለሙሴ ምን ውለታል? በዘጸአት 25 ቁጥር 21 እስከ 22 ሲገለጽ በመንበሩ በመሰዊያው መካከል ባሉት በሁለቱ ኪሩቤል መካከል ሆኜ እገለጽልሃለሁ ነው ያለው። በኪሩቤል መካከል ሆኖ እግዚአብሔር ይገለጽለት ነበር ማለት ነው። እነዚህን ስዕላት እንዲስል ያዘዘ እግዚአብሔር ነው መመሪያውን የሰጠ። ይሄ የብሉይ ኪዳን ሲሆን በሐዲስ ኪዳን ደግሞ በተወለደ በአርባ ቀኑ ወደ ቤተ መቅደስ ነው እግለ ርግብ ዘውግማ ይነቅ ይዘው የገባው። በሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 24 የተጻፈውን ስናነብ ቃሉን በቀጥታ እናገኘዋለን። ወአመ ተፈጸመ ሞያለ ንጾሙ ሆሩ ኢየሩሳሌም። ሞያለ ንጻቸው በተፈጸመ ጊዜ ወደ ኢየሩሳሌም ይሄዱ። የሄዱበት አላማ ምንድን ነው? የሙሴን ሕግ ለመፈጸም ነው። እጉለ ርግብ ዘውግማ ይነቅ ይዞ በመጀመሪያው የእናቱን ማህፀን የፈታ ወንድ ልጅ ወደ ቤተ መቅደስ መስዋዕት ይዞ ይሄድ ነበርና ያን ሕግ ሀጋይ ሕግ ፈጻሚ ሕግ ስለሆነ ሕጉን ፈጽሞታል ማለት ነው። ሄዶ ቤተ መቅደስ ሲገባ ስዕለ ኪሩብ ነው ያለው። የማያስፈልግ ቢሆን ያን ጊዜ የራሱን ስራ መስራት ይችል ነበረ። በሌላም ጊዜ እንደዚህ የአስራ ሁለት ዓመት ልጅ በሆነ ጊዜ ወደ ቤተ መቅደስ ሂዷል። የሄደበትም ለማስተማር ነው። ወደ ቤተ መቅደስ ገብቶ አሁንም የተገኘው እናትና ዮሴፍ ሂዷል ብለው መንገድ እየሄዱ እንዳለ እሱ ግን ከሊቃውንቱ ጋር እየጠየቀ ነው ያገኙት። እየጠየቀ እያስተማረ እንዲህ እነሱም ተገርሙ። እንዴት ህፃን ሲሆን ይህን ያደርጋል? እኛ የምንነግረውን መያዝ ሲገባው እርሱ እንዴት ይህን መጻሕፍትን እያብራራ እንዲህ አድርጎ እንዴት ይገልጻል? እጹብ ድንቅ እያሉ እያደነቁ ሳሉ ድንግል ማርያም እንደሌለ አውቃ ተመለሰ። ባጭሩ ታሪኩ እዛው ላይ ስለሚገኝ እዛው አገኙት። ለምን እንዲህ ታደርገናለህ? አንተ ጠፍተህን ስንፈልግ ብላ ከዮሴፍ ጋር ሲጠይቁት በአባቴ ቤት እንደምኖር አታውቁም ወይ ነው ያላቸው። እዛ በአባቱ ቤት ያለው ስዕለ ኪሩብ አለ። ያን ስዕለ ኪሩብ አሁንም የማያስፈልግ ቢሆን ራሱ አስቀድሞ ስጋ ሳይለብስ መመሪያ ሰጥቶ እንዲቀረጽ ያደረገ ራሱ ስለሆነ አሁንም ስዕለ ኪሩብ ካለበት ቤተ መቅደስ ነው የተገኘው። ሌላም እንደዚሁ ነጋዴዎችን ከቤተ መቅደስ ጠርጎ ባስወጣበት ሰዓት ቤተ መቅደስ ነው የገባው። ሁሉን ጠርጎ ሲያወጣ ስዕለ ኪሩብን ግን ያደረገው የቤተ ክርስቲያኗን ቀኖናዋን ደግሟን ምንም አንዳችም የነካው ነገር የለም ማለት ነው። በዛን ሰዓት ስዕለ ኪሩብም አለ፣ ሌላውን ግን አጥርቷል። ሲያጸዳ የማያስፈልግ ሲሆን አሁንም ያጸደው ነበረ የሚለውን ግንዛቤ ለመስጠት ነው። ሌላው ለሐዲስ ኪዳን ስዕል መሰረቱ ብሉይ ኪዳን ነው። መሰረቱ ብሉይ ኪዳን ነው። ምክንያቱም በብሉይ ኪዳን መሰረቱ ጠጥሏል፣ እግዚአብሔር መመሪያ ሰጥቷል። ከዛም ተያይዞ በሐዲስ ኪዳን መኖሩ ምን አደረገ? ወበከመ ሰቀሎ ሙሴ ለአሐዱ ምድር ከመ ወሀሎ ለወልደ እጓለ እመሕያው ይሰቀል ከመ ይሄው ሁሉ ዘያምን ውእቱ እስከ ለዓለም፣ የሚያምንበት ሁሉ እንዲድን እንጂ እንዳይሞት። እነሆም ሙሴ አርዌ ብርትን በምድረ በዳ እንደሰቀለ እንዲሁም ወልደ እጓለ እመሕያው ሊሰቀል ይገባዋል ብሎ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ የገለጸው ይህኑ ነው። ያ ደግሞ አርዌ ብርት ቅድመ ምህሩ ገልጸውታል፣ ምን አይነት ገጽታ እንዳለው ማለት ነው። ስለዚህ በሐዲስ ኪዳንም ያንን ገልጸው ሐዋርያቱ አስቀምጠውታል። እና እንግዲህ ስለ ስዕል መጽሐፍ ቅዱስ አስፍቶ ይናገራል፣ በብሉይ ኪዳንም በሐዲስ ኪዳንም ማለት ነው። ኦርቶዶክሳዊ ስዕላት ምን አይነት ናቸው ለሚለው፣ በእውነት እነዚህ ኦርቶዶክሳውያን ስዕላት የሚባሉት ራሳቸውን የቻለ መገለጫ ያላቸው ናቸው። ከአሳሳል ጀምሮ የቤተ ክርስቲያን በአይነታቸው ራሱ በአይነታቸው ዶግማና ቀኖና በዶግማና በቆኖና ተጠብቀው የሚሳሉ ናቸው። ይህን ደግሞ ቀኖና የሰጠ ማን ነው? እግዚአብሔር ነው። ቅድም እንደተናገርኩት ለሙሴ በመጀመሪያ ቀኖናውን አውጥቶ የሰጠ እግዚአብሔር ነው። ስለዚህ እግዚአብሔር በሰጠው መመሪያ መሰረት ያ ቀኖና አሁንም ይቀጥላል ማለት ነው።
ጻድቃን ሰማዕታት በዚህ ዓለም ሲኖሩ ድሎተ ስጋ የላቸው፣ እመቤታችንም ድሎተ ስጋ የላትም። አባቶቻችን የሚያስተምሩን የእመቤታችን ስዕል ሲሳል ውበቷ እንዳለ ሆኖ እመቤታችን ድንግል በህሊና በድንግል በስጋ እንደተባለው በህሊናዋም በሀሳቧም በሁሉም ውብ ናት። ለውበቷ ምንም ምልዕት ናት፣ ፍጽምት ናት። ሆኖም ግን ውበቷ የሚለካው ደግሞ በመንፈሳዊነት ነው። በመንፈሳዊነት እንደመሆኑ መጠን አሁን የእመቤታችን ስዕል ሲስሉ አንዳንድ ሰዎች በጣም ሜዳ ያስገቡታል። ልዑልነቷ ወይም ልዕልትነቷ ፍጽምትነቷ የሚገለጸው በስራዋ ነው እንጂ በግዝፈት አለ። በዚህ ዓለም ላይ ድሎት የላትም እመቤታችን እና የእመቤታችን ስዕል ሲሳል ረቀቅ አድርጎ ውበቱ እንዳለ ሆኖ መሳል አለበት እያሉ አባቶች አስተምሩናል። ና በዚህ አይነት የተሳሉ በዘመነ ሰማዕታት ምእመናን በእነ ዲዮቅልጥያኖስ ጉባኤ በሚሰዉበት ጊዜ የቀሩት ምእመናን እነዚያኞቹን በውስጣቸው አስቀርተዋቸዋል ማለት ይቻላል። ወይም ደግሞ እንዴት መከራውን እንደተቀበሉ በአግባቡ ስለተከታተሏቸው ወደ ወዲያ ይሰሏቸዋል። በሰይፍም ይሁን ለአንበሳም ተጥለው ቢሆን ወደ እሳትም ተጥለው ቢሆን ሳይፈሩ ደስ እያላቸው አባቶቻችን ሐዋርያት በዚህ በሐዋርያት ስራ ምዕራፍ 5:40 ጀምሮ እንዘ የወፁ ማውድ ከአደባባዩ ተገርፈው ሲወጡ ደስ እያላቸው ወጡ ይላል እና ደስ እያላቸው መከራውን ተቀብለው አልፈዋል ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት። ስለዚህ ስዕላቸው ሲሳል በልደታቸውም ጊዜ ከሆነ ያው የመንፈስ ቅዱስ ስሞች እንደመሆናቸው መጠን መንፈስ ቅዱስ በእነሱ ላይ መኖሩን የሚገልጽ የሚያሳይ ፍስሐ ገጽ መሆናቸውን የሚያሳይ እንዲሁ በመጨረሻው ቀን መስዋዕትነትን ከፍለው ባሉበት ጊዜም ከሆነ ቅዱስ እስጢፋኖስ በድንጋይ ሲወገር ደስተኛ እንደነበር መጽሐፍ ቅዱስ ይናገራል እና ስዕላት እንደዚህ አይነት ደስ ብሏቸው መከራውን ገድሉን እንደተቀበሉት የሚያሳዩ ነገር ግን ደግሞ እንደ ዓለማዊው ሰው ግዝፈትን የማያሳዩ መሆን አለባቸው፣ አሳሳላቸው ማለት ነው።
ስዕላት እንዲሁ አንዳንድ ጊዜ እንደው ዝም ብሎ ውበቱን አሳምረው ቅድም እንደተነገረው እንዲህ ነው። አሁን ስዕላት ሲሳሉ ስጋውን ዓለም አንጸባርቀው የገቢ ምንጭ እንደሆኑ አይደለም። እያንዳንዳቸው ያላቸውን ገጽታ ያሳለፉትን ህይወት ገልጸው ነው። በቃ ስዕላቸው ያን ይገልጻል። ቅድም እንደተነገረው ገርላቸውን፣ ህይወታቸውን የሚነበቡ መጽሔቶች ማለት ናቸው። እነዚህ ቅዱሳን ስዕላት በራሱ በስዕል ተቀርጸው ግን የሚነበቡ ወንጌሎች ማለት ናቸው። ወንጌሎች በቃ በስዕል ላይ እየዳሰስን የምናነባቸው ለእኛ መመሪያ የሆኑ ማለትም፣ አሁን ስዕሉ እንትን ይላል ማለት አይደለም። በዛ ስዕል የተገለጸው ጻድቅ እንዲህ ነበረ፣ ወንጌል እንዲህ ተርጉሞታል፣ ወንጌል እንዲህ ፈጽሞታል ብለን ለማስተማር የምንገልጽበት
ብፁዕ አቡነ ጎርጎሮስ ቀዳማዊ ምንድን ነው ስለ ስዕላት አሳሳል ይጻፉታል ቤተ ክርስቲያን ታሪክ ላይ። እንዲሁም በዚያ ካታኮም በሚባለው ምእመናን የተረፉት ምእመናን ማለት ነው። እነዚያኞቹን ሲሰዋቸው እነዚህኞቹ የነገ የሳምንት ቅጥረኞች ናቸውና እንዲፈሩ ብለው በልዩ ልዩ መከራ ያሳልፏቸዋል። እነዚያኞቹ ግን ከመፍራት ይልቅ ታሪክ ይዘው የእነዚያኞቹን ታሪክ ስለው ደግሞ እነሱ ሌላ ጊዜ መስዋዕታቸውን ይቀበላሉ እና ያን ጊዜ ሲሉ ካታኮም ወይም ደግሞ ጉድጓድ ውስጥ ሆነው ሲስሏቸው በከሰለም እንዲሁ በጊዜው በተገኘው ነገር ነበር የሚስሏቸው። ብቻ ለማስተማሪያነት ለመንገሪያነት ያህል ይበቃ ነበርና ምንም እንኳ የቅዱሳን ስዕላት መንፈስ ቅዱስ በእነሱ ላይ ያደረባቸው የቅዱሳን ምሉ ውበት ያላቸው መሆናቸውን የሚገልጹ ቢሆኑም መሳል ያለባቸው በመንፈሳዊ ውበት ተውበው ነው እና ስጋዊ ሊያንጸባርቁ አይገባም። እንዲህ ያሉ አሳሳል ያላቸው ስዕሎች አሁን በተለይ የውጭን ባህል የሚያሳዩ አሉ። ብፁዕ አቡነ ጎርጎሮስ እንዲህ በተለያዩ ማለት ምድራዊ ነገር በሚያንጸባርቁ መሳል የተጀመረው በነጮች ባህል በግሪኮች ባህል ነው ይላሉ። በኛ ኢትዮጵያውያን ስዕላት ልዩ ናቸው። ገድሉን በአግባቡ የሚተነትኑ ናቸው። ጻድቅ ከሆነ ገድሉን እንዴት እንደተቀበለው፣ ሰማያትም ከሆነ ሐዋርያም ከሆነ በአስተምሮ ያለፈም ከሆነ ያንን የሚያሳዩ መጽሐፍ ቅዱስ የሚያስተምረውን በተግባር ወይም ገድሉ የሚናገረውን እነ ቅዱስ እስጢፋኖስን በመጽሐፍ ቅዱስ እንደምናገኘው ማለት ነው። የሌሎችንም ቅዱሳን እንዲሁ የህይወታቸውን ታሪክ በያዘው መጽሐፍ እንደምናገኘው ያንን የሚያሳዩ ሊሆን ይገባል ነው።
ስለዚህ ቅዱሳን ስዕላት ሲሳሉ ነው ትምህርተ ሃይማኖትን የሚያንጸባርቁ ነው። ትምህርተ ሃይማኖትን ይገልጻሉ። ስዕላት ሲሳሉ ትምህርተ ሃይማኖት ምንድን ነው እንዴ? ኢየሱስ ክርስቶስን ስንመለከት የእሱን ማንነት ድንግል ማርያም ወላዲተ አምላክ ናት፣ ይሄ ዶግማ ነው፣ እምነት ነው። ይሄን የሚያንጸባርቁ ሰላሊኑ አሉም ደግሞ ማለት ነው አሉ። እንዲሁ ሌሎችንም ደግሞ ትምህርት ሃይማኖት ሲባል በተለያየ መልኩ የሃይማኖትን ማንነት ሊገልጹ የሚችሉ ስዕላት፣ ስለዚህ ጠቅለል ባለ መልኩ ትምህርት ሃይማኖትን የሚያንጸባርቁ ናቸው። ሁለተኛው ስርዓተ ቤተ ክርስቲያንን የሚገልጡ እነዛ ቅዱሳን በስዕል የተገለጹት ቅዱሳን እንዲህ ስርዓተ ቤተ ክርስቲያኑን ያከብራሉ። ስዕላቸውን አይተን ወደ ገድሉ ስንገባ ያው ነው፣ ስዕላቸውም ገድሉም ተመሳሳይ ነው። ለምሳሌ አባታችን አቡነ ተክለ ሃይማኖትን እንመልከት። አንድ እግራቸው ተቆርጦ ነው አይደለ የሚሳሉ? ለምን እንደሆነ ሲባል ስዕላቸውን በዛ መልኩ ተመልክተን ገድሉን ስናነበው ያው ስዕሉን ነው የሚገልጸው። ስለዚህ ስዕል ማለት የቅዱሳንን ገድል ጥቅልል አድርጎ በአጭሩ ከቤተ ክርስቲያን ስርዓት ጋር የሚገልጽ ማለት ነው። በዚህ መልኩ ይሳላሉ። ሶስተኛው ክርስቲያናዊ ህይወትን የሚገልጹ እነዛን ስዕላት ስንመለከት አሁን እነዛ ቅዱሳን እንዴት አለፉ? ህይወታቸው ምን ይመስላል? በስጋዊ ዓለም የተመላለሱ በስጋ ጀምረው በመንፈስ የጨረሱ ናቸው? በመንፈስ ጀምረው በስጋ ያጠናቀቁ የሚለውን መንፈሳዊ ህይወት ግልጽ አድርጎ ለማሳየት ያስችሉናል። ለምን ቅዱሳን ብዙ ጊዜ ስንመለከታቸው እኩሎቹ በመንፈስ ጀምረው በመንፈስ የሚጨርሱ፣ እኩሎቹ ደግሞ በስጋ ጀምረው ስጋዊውን ግን ወደ መንፈሳዊ ለውጠው በስጋ በመንፈስ የሚያጠናቅቁ ከዛም አልፈው እስከ መንበረ ጸባኦት ድረስ ተነጥቀው ከኪሩቤል ጋራ መንበረ ጸባኦቱን አጥነው የሚመለሱ ቅዱሳን አሉ። ስዕላቸው ያን ነው የሚያንጸባርቀው። እነዚህ ቅዱሳን ምን አይነት ልዕልና እንዳላቸው የሚገልጽ መሆን አለበት ነው የምለው። ተጨማሪ ቅዱሳን ስዕላት እንዴት ይሳላሉ የሚለውን በአጭሩ ለመግለጽ በዚህ ዘመን ሁሉም የስራ ፈጠራ ይፈልጋል። የሚገርመው ነገር ሁሉም ስራ መፍጠር ይፈልጋል፣ በጎጆ ሆኖ ማለት ነው። ምክንያቱም አንዳንድ ጊዜ ስራ ይገባና ያላዋጣው ሲል የግል ስራዬን ይልና ይገባል። በዛ ሰበብ እስኪ ይልና የራሱን ሲጀምር በዛ መልኩ ሊያሳድገው ይችላል የራሱን ክህሎት። ጥሩ አይደለም እያልኩ ነው፣ ማሳደጉ ጥሩ ነው። ግን እነዚህ ስዕላት ሲሳሉ ምን መሆን አለባቸው ነው? ቅዱሳን ስዕላት ሲሳሉ ሃይማኖታዊ መልእክትን ተላብሰው ነው። ሃይማኖታዊ መልእክትን ተላብሰው ቤተ ክርስቲያናዊ ውበትን ጠብቀው ነው የሚሳሉት። የቅዱሱን ማንነት ታሪኩን ንጥብ ሳያደርጉ ይዘው ነው፣ በይዘታቸው ነው የሚሳሉት። ሌላው ለምሳሌ ምዕራባውያን የሚያደርጉት ነገር አለ። ምዕራባውያን ስዕል ሲስሉ ዝም ብለው አይስሉም። ለምን? ምኑን ኮንቴክስቹዋል ይዛሉ? የሚይዙት ሀሳብ ቁመቱን፣ ውፍረቱን፣ ቀለሙን፣ ዘመናዊነቱን ይጠነቅቃሉ። ለምን? ያ ስዕል ከነዚህ ከአራቱ ባህሪያት አንዱ ዝንፍ ቢል ጉርለት አለው ማለት ነው፣ ከግምገማ ማለፍ አይችልም። ግን በቤተ ክርስቲያን ስዕላት ሲሳሉ ነው ይሄን የያዙ አይደሉም፣ ይህም መጠበቅ አይጠበቅባቸውም። ለምን ቢባል አሁን ይሄ ቅዱስ ስዕሉ እንዲህ ይመስል ነበረ፣ ያምራል። አድናቆትን ለማትረፍ አይደለም የሚሳሉት፣ ወይም ዝና እንዲቸረቸርላቸው አይደለም። ገድሉን እንዴት አድርገው እንደፈጸሙት ሰው እንዲማርባቸው ነው የሚሳሉት በቤተ ክርስቲያን። ስለዚህ ለምሳሌ የሁሉም ቅዱሳን ስዕላቸው አይናቸው ጎላጎላ ብሎ ነው የሚሳለው፣ ሲሳሉ ማለት ነው። አሁን ዓለማዊ ወይም ምዕራባውያን ሲስሉ አይናቸው ይጉላ፣ ይቅጠኑ፣ ይወፍሩ፣ እነሱ የራሳቸውን ማቴሪያል ወይም የራሳቸውን ፎርሙላ ብቻ የራሳቸውን ስትራቴጂ ብቻ ተከትለው ነው የሚሄዱት። አሁን ስለ ቤተ ክርስቲያን ወይም ስለ ቅዱሳኑ ማንነት ተጨንቆ መሳል አይጠበቅባቸውም። የራሳቸው ያወጡት ፎርሙላ አለ ወይም ራሳቸው ያወጡት እንትን አለ፣ በዛ መሰረት ይጓዛሉ። በቤተ ክርስቲያኗ ግን ስንጓዝ ነው እያንዳንዳቸው ቅዱሳን ሲሳሉ በመልእክት ነው። ያለ መልእክት የሚሳል አንድም ጻድቅ የለም ነው። ለምንድን ነው አይናቸው ጎላጎላ ብሎ የሚሳለው ሲባል ክፉውን ከበጎው ጨለመውን ከብርሃን ለይተው ያወቁ ናቸው ሲሉ ብቃት ያላቸው ሰዓሊያን የቅዱሳንን አይናቸውን ጎላጎላ አድርገው ይስሉታል። በሁለተኛ ደረጃ ደግሞ እነዚህ ቅዱሳን አይናቸው ጎላጎላ ብሎ ሲሳል ጨለመውን ከብርሃን ብርሃኑን ከጨለማ ለይተው ያወቁ ናቸው። ብርሃንና ጨለማ እንደገና በሁለተኛ መብራሪያ ሲሰጠው ብርሃን የተባለ ኢየሱስ ክርስቶስ ነው፣ ጨለማ የተባለ ዲያብሎስ ነው። የዲያብሎስን ዓላማ ያውቃሉ፣ ኢየሱስ ክርስቶስ ለእነሱ ያዘጋጅላቸው መንግስት ያውቃሉ። ስለዚህ ብርሃኑን ከጨለማ፣ ጨለማውን ከብርሃን፣ ጣዖቱን ከታቦት፣ ታቦቱን ከጣዖት፣ ጽርቅን ከኃጢአት፣ ኃጢአትን ከጽርቅ ለይተው ያወቁ ናቸው ሲሉ እነዚህ ጠበብቶች ወይም ሰዓሊያን መንፈሳውያን ሰዓሊያን ቅዱሳንን አይናቸውን ጎላጎላ አድርገው ይስሉታል ማለት ነው። በአራተኛ ደረጃ ረቂቅ የሆነው መለኮታዊ ምስጢር በአይነ ልቡናቸው አስተውለው ያውቃሉ ሲሉ፣ ረቂቅ ነው እንግዲህ የመለኮትን ምስጢር ማንም ቢሆን የመረመረ ቢመረምር ሊደርስበት የሚችል የለም። ከአባቶቻችን በላይ የሱን ምስጢር የመረመረ የለም። ነገር ግን እጹብ ብሎ ከማለፉች እንግዲህና ወልደ ነጎድጓድ ቅዱስ ዮሐንስ ቀዳሚሁ ቃልን ሲጽፉ ብዙ ተመራምረዋል። ሄዱ ግን ማቆም ካለባቸው ላይ አቆሙ። ምክንያቱም የመለኮትን ምስጢር ከምትችለው በላይ ማብራራት ስለማትችል ማለት ነው። ያን ተመልክተዋል፣ ተራቀው ማለት ነው። በተሰጣቸው ጸጋ ያን ምስጢር ለመመልከት በቅተዋልና ብለው አይናቸውን ጎላጎላ አድርገው ይስሉታል ማለት ነው። ሌላው አይናቸው የሚመለከተው ወደ አንድ አቅጣጫ ነው። የሚገርመው ስዕላት ተስለው ትክክለኛ የቤተ ክርስቲያን ዶግማ ትውፊት የጠበቁ ስዕላት ስትመለከቷቸው ፊት ለፊት ነው። በቃ አንድ አቅጣጫ ነው። ሁለቱም አይናቸው አንድ አቅጣጫ ይመለከታል። ለምንድን ነው ተብሎ የቤተ ክርስቲያን ሊቃውንት ሲጠየቁ ምን አይነት ማብራሪያ ነው የሚሰጡት? በአይነ ህሊናቸው አንዲት ርስት መንግስተ ሰማያትን ተመልክተዋል። ህሊናቸው በሁለት ልብ ሆነው አይደለም የተመላለሱት፣ አይናቸው አንዲት ገጽታ ነው የሚመለከተው። አሁን በዓለሙ ያለውን እይታ ስታነጻጽረው ከባድ ነው። ሁለት አይን ለእያንዳንዳችን ተሰጥቶናል። በሁለት አይናችን ግን የምናስበው ሀሳብ የምንመለከተው ነገር እንግዲህ መቁጠሪያ የለውም። አጀንዳ አይበቃውም አይደለ? አይደለም አጀንዳ ኮምፒውተሩን ሊያጨናንቅ ይችላል፣ የሰው ልጅ ሀሳብ ማለት ነው። እነሱ ግን አንድ አላማቸው በምድር ላይ ኑረው ያላቸውን ተልእኮ ፈጽመው እግዚአብሔርን አስደስተው እግዚአብሔርን መስለው ኑረው የእግዚአብሔር መንግስት መውረስ ነው አላማቸው። ስለዚህ እይታቸው አንዲት የእግዚአብሔር መንግስት ናት ሲሉ አይናቸው ወደ አንድ አቅጣጫ ብቻ እንዲመለከት አድርገው ይስሏቸዋል ማለት ነው። ሌላው ስለ አንዲት ሃይማኖታቸው ሳይፈሩ ሳያፍሩ መስክረዋል ማለት ሃይማኖታቸው አንዲት ናት የነሱ ማለት ነው። የነሱ እነሱ ይዘዋት ያለችውም ሃይማኖት የእኛ እምነት ናት። ስለዚህ ስለ አንዲት ሃይማኖታቸው ንግስት፣ ንጉስ፣ ሹም፣ የሴቶች ዞሮ፣ የወንድ መኮንን ማንንም ሳይፈሩ እውነቱን እውነት እመኒ እወ እወ ወእመኒ አልቦ አልቦ እውነቱን እውነት ሐሰቱን ሐሰት ብለው የመሰከሩ ጀግኖች መንፈሳውያን አርበኞች በመሆናቸው አይናቸው ወደ አንድ አቅጣጫ ሆኖ ይሳላል። ለዚሁ ምንድን ነው የትፍርህ ወሙ ኬለለ ይቀትሉ ስጋ ክሙ ወለነፍሱ ክሙ ሰ ይቅሉ ቀጢሎታ ወባይቱ ፍርህ ወሰ ለዘቦ ስልጣን ምድረ ቀተለ ነፍሰው ስጋ ውብራይ ብሎ በውስጥ እሳተ ገሃነም ይላል። ማቴዎስ 10 ቁጥር 23 ጀምሮ ሲነበብ የወንጌል ክፍል አለ። በስጋ የሚበሏችሁን አትፍሩ ይነበባል። የወንጌል ግን እነሱ በህይወት ተርጉመውታል። እኛ እናነበዋለን አይደል? እኛ ያነበብነው እነሱ ግን በህይወት ተርጉመው አሳይተውናል አሳይተውናል። ስለዚህ በስጋ የሚገሏቸውን ሳይፈሩ ሲያስሯቸው እሺ፣ ሲያሰድዷቸው እሺ፣ ሲያርዷቸው እሺ፣ ሁሉንም በእሽታ ፈጽሙ። ለምን ቢባል አንዲት ስሙ ህይወት መድኃኒት፣ ከዚህ ንቅንቅ የሚያደርጋቸው የለም። ስሙ ህይወት መድኃኒት ነው ኢየሱስ ክርስቶስ፣ አዎ ብሎ ነው የሚመሰክሩ። ዝም በሉ፣ ስለ ኢየሱስ ክርስቶስ አትመስክሩ። አይ ለሰው ከመታዘዝ ማለት እግዚአብሔር መታዘዝ ይቀርማል። ይሄ ነው ክርስትናቸውን በአደባባይ በእውነት ስለ እንጀራ ብለው አልኖሩም። ሆዳቸውን ወይም ደግሞ ጨጓራቸውን ለመሙላት አልኖሩም። እንዲህ ጣፊያቸው ደርቆ ከአንጀታቸው ተጣብቆ ይችን ወርቅና ልዩ የሆነች ሃይማኖት የመሰከሩ ቅዱሳን በእውነት በስጋ የገደሏቸውን አልፈሯቸውም። በእሳት እየተጠበሱ እናንተ እንዲህ እንደ ጥብስ ማለት ነው እየተቀቀሉ እንደ ንፍሮ ተቀቅለዋል። ያልሆኑት ነገር የለም። አጠቃላይ በወንጌል የተጻፈው ፍትፍት እንደሆነ እናውቃለን፣ ቃሉ ማለት ነው። ያን ፍትፍት ደግሞ ቅዱሳን ተርጉመው ያሳዩን፣ ያን ትርጉም ነው ቅዱሳን የሚያንጸባርቁት በስዕላቸው። ስለዚህ ነው ሰዓሊያኑ ሲስሉ ይህን በጠበቀ መልኩ መሳል አለባቸው ነው። ከዚህ ውጭ ከሆነ ግን ቤተ ክርስቲያን አታምንበትም። ይህን መልእክት ማስተላለፍ የሚችል ቅዱሳን አይናቸው ወደ አንድ አቅጣጫ ይመለከታል። አንድ ትርስት መንግስተ ሰማያትን ተመለከቱ፣ በዛ ውስጥ ኢየሱስ ክርስቶስ ወይም እግዚአብሔርን ተመለከቱ። ኢየሱስ ክርስቶስ ማለት እግዚአብሔር ነው፣ እግዚአብሔር ኢየሱስ ክርስቶስ ነው። እሱን ተመለከቱ። በዛውም ላይ ደግሞ አንዲት ሃይማኖታቸውን ጥርት አድርገው ጠንቅቀው ይዘው ኖሩ። ደግሟን ቀኖናዋን ሳያስነኩ ሳያስደፍሩ በማንም ሳይሸማቀቁ እውነቱን እውነት መስክረው ኖሩ ለማለት ነው። ሌላው ቀለማቸውስ ነው። እንዴት ይሳላሉ ለሚለው ቀለማቸው ምን ይመስላል ነው። ቤተ ክርስቲያን አሁን በዚህ ትውፊት አላት ወይም ደግሞ የአሳሳል ስርዓት አላት። አባቶቻችን እንዳስቀመጡት ምን ለማለት ነው በሰማያዊ ቀለም የሚሳሉት? ሀሳባቸው ምድራዊ አይደለም፣ ሰማያዊ ሀሳብ ያላቸው፣ ስለ ምድር ነገር ምንም የማይጨነቁ ምን ይላል ቅዱስ ጳውሎስ እኮ ይህን ሲናገር አነ ምውት በሀበ ዓለም ዋለ ምን ምውት ባህቢ ያለ እኔ በዓለሙ ዘንድ የሞትኩ ነው ያለ፣ ዓለምን በእኔ ዘንድ የሞተች ናት። ስለዚህ ሁለቱን ዓለምና ራሱን ምን አደረገ? እንደ ሬሳ። ዓለም ለእሱ ሬሳ ናት፣ እሱም ለዓለም ሬሳ ነው። ለምን ቢባል ዓለም እሱ ፈቃዴን ይፈጽምልኛል ብላ በቃ ተስፋ ቆርጣለች። ተስፋ አስቆርጦታል። ምኑ ያድገነ ፍቅሮ ለክርስቶስ አይደል ያለ እንዴ? ከክርስቶስ ሁሉም ረሃቡም ስደቱም ጽሙን መከራውም ሰይፉም መቀቀሉም መጠበሱም መቆረ ምንም አይደለም። የክርስቶስ ፍቅር ይበቃ ደም ደም በቃ። ስለዚህ ሞኒ ሞት ነው ለእግዚአብሔር ነው ወይ ምን ያውነ ለእግዚአብሔር ነው። ብንሞት ለእግዚአብሔር ብንኖር ለእግዚአብሔር የሚገርም ነው። አላማቸው ቆራጥነትን የተላበሰ ለተሰማሩበት አላማ ቆራጦች ናቸው አባቶቻችን። ስለዚህ ሰማያዊ ናቸው። ምድርን በቃ ይችን ዓለም እንደ ሬሳ ቆጥረው እየተመላለሱ ግን ያተረፉባት በመሆናቸው በሰማያዊ ቀለም ይሳላሉ። እንደገና ሁለተኛው በቀይ ቀለም ይሳላሉ። በቀይ ቀለም የሚሳሉበት ምክንያት በዚች ዓለም ሳሉ ቢጽ ሐሳውያን ወይም ሌሎች የእምነት እንትን ያለ ጎራ ያላቸው እነሱን እንደምን እንደ እምንት ነገር ቆጥረዋቸው እንደ ዳጉሳ እየወቋቸው እንደ አረም ቆጥረዋቸው እየተፉባቸው እንደ ዳጉሳ እየተወቁ ልክ የቅዱስ ጳውሎስ ዓለም እኛን በዚህ ምን ያላደረገችን ነገር አለው ወኮን እንደ ጥንግ ቆጥራናለች እያለ ይናገራል። በዚህ በቆሮንቶስ 4 ላይ ሲናገር ማንነታቸውን ይገልጻል፣ ህይወታቸውን ያሳያል። ስለዚህ ደማቸውን አፈሰሱ ወካው ደግሞ በእንተ እግዚአብሔር ነው። ስለ እግዚአብሔር መንግስት ደማቸውን አፈሰሱ ምንም ሳይፈሩ ማለት ነው። ስለዚህ ደማቸውን ያፈሳሉ ሰማይትነትን ተቀብለዋል ሲባል በቀይ ቀለም ይሳላሉ። ዝም ብሎ አይደለም ቀይ ቀለም ወይም ደግሞ ሰማያዊ ቀለም የሚደረግላቸው እንደው ገጽታቸውን ለማሳመር ተብሎ አይደለም። ምስጢር አለው። በምስጢር የተሞላ ነው። በቤተ ክርስቲያን ስንዱ መመትናት የምትባለው ቤተ ክርስቲያን ከዚህ በመነሳት ነው። ሌላው አረንጓዴ ቀለም፣ አረንጓዴ ቀለም ከሰማያዊ ጋር ይያያዛል። እንደዚህ እንደ አረንጓዴ የለመለመ ሰማያዊ ርስት አላቸው። የለመለመ ሲባል በክብር ያጌጠ ማለት ነው። በክብር የለመለመ ሰማያዊ ርስት አላቸው ሲሉ በአረንጓዴ ቀለም ይስሏቸዋል። ሌላ ቢጫና ነጭ፣ እነዚህ ደግሞ ባለተስፋዎች መሆናቸውን ይገልጻሉ። ቅዱስ አንዱ ዝም ብሎ አይደለም በዚህ ዓለም እንዲህ ይህን ሰይጣን እለት እለት እየተዋጋቸው ፍቶታን እኩያትን አጣው ርኩሳትን አሸንፎ ዝም ብሎ አይደለም የሚቀሩት። ስለዚህ ጽኑ ተስፋ አላቸው። ያን ተስፋ ያዘጋጀው ማን ነው? እግዚአብሔር ነው። ወለእመ ተነስተ ቤተ ማኅደርነ ዘበምድር ብነ ተስፋ በሀብ እግዚአብሔር ዘይገብሮ ወደሰበ ሰማያት ተብሎ የተነገረው ለዚህ ነው። ሁለተኛ ቆሮንቶስ ምዕራፍ 5:1 ላይ በዚህ ያለው ምድራዊ ቤታችን ቢፈርስ በእግዚአብሔር እጅ የተዘጋጀ ሰማያዊ መንግስት አለን አለ። ምድራዊ ቤት ብሎ የሚገልጹት በእርግጥ በቅዱስ ጳውሎስ አነጋገር ለጊዜው ይሄ የሚታየው ግዑዙ ቤት ነው። ሁለተኛው ደግሞ የለበስነው ስጋ ነው። ተመልኩ፣ ይሄ ቢፈርስ ሰማያዊ ቤት አለን። ረቂቅ የሆነ እግዚአብሔር የሰራው ማንም ያልሰራው ማለት ነው፣ ዋጋ የማይከፈልበት እሱ አለን። ስለዚህ ይሄ ተስፋ የኛ ነው ማለት ነው። ይሄ ተስፋ ያላቸው ነው ሲባል በነጭና በቢጫ ቀለም ይሳላሉ። ሌላው በጥቁር ቀለም አልፎ አልፎም ይሳሏሉ። ምስጢር አለው። ይሄም ለምንድን ነው በጥቁር ቀለም ከአንዳንድ ስዕላት ላይ ይታያል? ምስጢርነቱ ጨለመውን ዓለም አቋርጠዋል ማለት ነው። ይህን ጨለማ የጠቀጠቀው ዓለም ወይም ጨለመው ዲያብሎስን በድል አሸንፈውታል፣ በገር ተዋግተውታል ሲሉ ጥቁር ቀለም ከስዕላቱ ላይ ያደርጋሉ። እና በአጠቃላይ ቅዱሳን ስዕላት እንዴት ይሳላሉ ለሚለው በዚህ መልኩ ደረጃቸውን ጠብቀው ቀኖና ቤተ ክርስቲያንን የቤተ ክርስቲያንን መልእክት በጠበቀ መልኩ ይሳላሉ።
እኔ በዚህ በቅዱሳን ስዕላት አሳሳል ዙሪያ በተለይ በተለይ የሚስላቸው ሰው መንፈሳዊ ሰው መሆን አለበት ነው። የእግዚአብሔር ሰው መሆን አለበት። የእግዚአብሔር ማደሪያ መሆን አለበት። ሰውየው የእግዚአብሔርን ውድና ፈቃድ የሚያውቅ ሰው መሆን አለበት። የቅዱሳንን ማንነት የሚያውቅ መሆን አለበት። ማህበርተኛ መሆን አለበት። ቢሆን ይመቻል። እንዲያው በአብዛኛው ማለት የቅዱሳን ሕይወት የሚያውቅ ሰው እና የመንፈስ ቅዱስ ማደሪያ የሆነው ሰው የመንፈስ ቅዱስን ውድና ፈቃድ የሚያውቅ ሰው ቢስላቸው ስላት መልካም ነው። አስቀድሞ እግዚአብሔር አምላክ ታቦቱን እንዲሰራ ያዘዘው ማንኛውንም ህዝብ አይደለም ሙሴን ነው። ስለዚህ መነሻ ሊሆን የሚገባው ያ ነው። በመጀመሪያ እግዚአብሔር ታቦቱን ስሙን በታቦቱ ላይ ስሎ ነው የሰጠው። በኋላም ደግሞ ሙሴን ነው ሳል ያለው እንጂ ኤልያብና ባስልኤል የሚባሉ ሰዎች አሉ። ሌላውን ንዋየ ቅድሳቱን ማለት ነው እንዲስሉ የታዘዙ አሉ። ነገር ግን ቅዱሳን ስዕላትን ደግሞ እንዲስል የታዘዘው ሙሴ ነው። ኪሩቤልን ስራ ተብሏል። በኋላም ደግሞ ጠይቡ ሰሎሞን ነው የእግዚአብሔር ማደሪያ የሆነ ሰው ሊስላቸው ይገባልና ነው። ከዚያም ተያይዞ ትውፊቱና ስርዓቱን ሳይለቅ ዛሬም ቢሆን ቤተ ክርስቲያን በምትመርጠው ጸጋ እግዚአብሔርን ያውቃል ወይም ደግሞ ጸጋ እግዚአብሔርን የለመደ ሰው ቢሰላቸው ስዕላት አላማቸውንና ግባቸውን በአግባቡ ለማሳወቅ ይሆናል። እንደገና ደግሞ በአገሩ በሬ አገሩ ሰርዶ ይባላል እንጂ ቅዱሳንን ግል የማያውቅ ሰው የእኛ ስዕላት በስጋዊ ባለሙያ ሊሰሩ አይገባም። በሰማዊ ቴክኒክ እንዲሁ ስነ ጥበብ የተማረ ሰው የዓለሙን ስልት የሚያውቅ ሰው የእኛን ስዕል አይሰሉ። ምክንያቱም የራሱ ፎርሙላው መንፈሳዊ እንጂ ስጋዊ እስካልሆነ ድረስ ማለት ነው። መንፈሳዊ እስከሆነ ድረስ መንፈስ ቅዱስ ያስተማረው ሰው ሊስላቸው ይገባል። በጸሎት ላይ የነበረውን የአንድ ጻድቅ ስዕል ይስል ከሆነ ተመስጦን የሚያሳይ ስል መሆን አለበት። በጸሎት ላይ ከሆነ ጻድቁን በጸሎት ላይ መናኒውን እድሜ ዘመኑን በጸሎት የሚኖር ጻድቅ ከሆነ ለምሳሌ አሁን ሊቁ ቅዱስ ያሬድ ጻድቁ ንጉስ ገብረ መስቀል ሳይታወቃቸው ነው። በእርግጥ እሳቸውም እንዲሁ ተመስጠው ለመስማት በትረ መስቀላቸው እግሩ ላይ ተክለውት ነበር ይላል። በዚያን ጊዜ ግን ሊቁ የሚያሳዩ ተመስጦ ነበር። አሁን ያ ስዕል ቢሳል ተመስጦ ነው መሆን ያለበት። ተመስጦ ነው፣ አልታወቀውም። ቁስሉ በትረ መስቀሉ ያረፈበት ሌላም ጊዜ ቅዱስ ያሬድ በምስጋና ሰዓት ተመስጦ ነው ወይ ዜማ ዘሰማዩ በሰማ ብሎ እንደሰማው ማለት ነው። ስለዚህ ቅዱሳንም የእግዚአብሔርን ድምፅ የሚሰሙ መሆናቸውን የሚገልጽ ስል መሆን አለበት። አውስላቸው እግዚአብሔርን የሚሰሙ እንደገና ደግሞ እግዚአብሔርን የሚያዩ ገጽ በገጽ እግዚአብሔርን ሁልጊዜ እናየዋለን ነው። አብዛኛውን ቅዱሳን ከእግዚአብሔር ጋር ስለሚኖሩ ነቢየ እግዚአብሔር ዳዊት እግዚአብሔር ሁልጊዜ አየዋለሁ፣ አይኑን እጁን እግሩን ሳይቀር ዘርዝሮ ይናገራል ዳዊት። እና እግዚአብሔርን የሚሰሙ እግዚአብሔርን የሚያዩ መስለው መሳል አለባቸው።
ስዕላት ለምን ይጠቅማሉ ሲባል ቅድም መምህር ሲያነሱ ነበረ፣ እነዚህ በዘመነ አላውያን ነገስታት የነበሩ ቅዱሳን ብዙ መከራ እንደደረሰባቸው እናውቃለን እና አባታችን አቡነ ጎርጎሪዎስ ይገልጻሉ። ስለዚህ ነገር በደንብ ነው የሚገልጹት እና እነዚያ በከሰል ሲስሉ የነበረው ቀጥታያን የዋለውን መከራውን ማለት ነው ሰማዕታት ሲቀበሉት የዋለውን መከራ ወደውን እንደሄዱ ከታኩምብ ውስጥ ይስሉታል። በምን በከሰል ለምንድን ነው ሲባል እዛ መካከል ብዙ ህዝብ አለ። መማር እንትን ማንበብ የማይችል አለ። መጻሕፍትን መርምሮ መረዳት የማይችል አለ። ያንን ስዕሉን እያሳዩ ዛሬ የዋሉት ቅዱሳን እንዲህ የታረደውን ወይም የተቆረጠውን እንዲህ ሲቆረጡ አለ። ሌላም ደግሞ የተቃጠለም ከሆነ ልክ በዛው ማለት ነው በዛው እንዲህ ሲሉ አለ። እነዛን ለማስተማር ስለዚህ ቅዱሳን ባጭሩ ለማስተማሪያ ማለት ነው ተአምራትን ነክና ሌሎች የቅዱሳት መጻሕፍት ታሪኮችን ማንበብ ለማይችሉ ማስተማሪያ በቃ መጽሐፍ ቅዱስ አንብብ ከምትለው አንድ ማየው ምንም ያልተማረ አካል መጽሐፍ ቅዱስን አንብብ ብለህ ብትሰጠው ስለ ስዕል መርምረ ተረዳ ብትለው የትም አያመጣልህም። ግን ስዕሉን አሳይተ ይህ እኮ ጻድቅ እንዲህ እንዲህ ነው ወይም ስለ ኢየሱስ ክርስቶስ ሲወለድ፣ ሲጠመቅ፣ ሲሰቀል የነበረውን ሁኔታ ስዕሉን እያሳየ ስትራክቸሩን ቀርጾ ነው የሚያስቀረው። በቃ ያ ንጹህ ብራና ነው ንጹህ ብራና ነው። ስለዚህ ያን ስሎ ይዞ እያስታወሰ ይኖራል፣ ተማረ ማለት ነው። ስለዚህ እነዚህን ሰዎች በዋናነት ለማስተማር ስዕላት ከፍተኛ ድርሻ አላቸው። ሁለተኛ ሃይማኖቱን ሳይፈራ ሳያፍር መስክሮ በሰማዕትነት የሞተ ወይም ስለ ራሱና ስለ ዓለም እየጸለየ ራሱንም አድኖ ለሌላውም ደግሞ በቅድስና ነው በረከትን ያተረፈ ጻድቅን በስዕል ለማስታወስ ይሄ ታላቅ አባታችን ለምሳሌ አቡነ ገብረ መንፈስ ቅዱስን ማስታወስ እንችላለን። ኢትዮጵያን ካልመርክልህ ያለቅ ብሎ ስንት ዓመት ነው የጸለዩት? 30 ዘመን አይደለ? ድንጋይ ነክሰው ማለት ነው። አሁን ይህንን በስዕል መልኩ ተገለጹ። እንደገና አናብርትን ጋልበው ሲሄዱ ያ በስዕል ተገለጸ። እንዲህ አናብርት ይታዘዙላቸው ነበረ። እና አባ ሳሙኤል ዘዋልድባ እንዴት ነው አናብስት እንዴት ይገዙላቸው ነበረ? ይሄ ሁሉ በስዕል ተቀረጸ። እዛ ለምናስተምረው አካል እንዲህ ናቸው ቅዱሳኑ። አንብበ ተረዳ ብትለው አሁን ለማያውቁት ማለት ነው አንወ ላይ ረዳ ይችላል ገርሉን ማለት ነው። ገርሉን ግን እጥር አድርገ በስዕሉ ቀረጽክለት ማለት ነው። ያን ጻድቅ እያስታወሰ ይኖራል፣ በቃል ኪዳኑም ይተማመናል ማለት ነው። በማን አማካኝነት? በስዕሉ አማካኝነት ማለት ነው። በስዕሉ አማካኝነት። ስለዚህ ምእመናንም አሁን ይህን ስዕል በጣም ከፍተኛ ክብር የሚሰጡበት ምክንያት አንደኛ ከዚህ ጻድቅ ጋራ በእምነትና በመንፈሳዊነት ለመገናኘት ነው። አይደለም እንዴ? በስዕሉ አድሮ ትልቅ በረከት ይሰጠኛል ብለው ስለሚያስቡ ስለምናስብ እንዲህ ይደረጋል። ሶስተኛው ጥቅማቸው የክርስትናን ትምህርት ለማስተማር አሁን የተናገርኩትም ማለት ነው። ክርስቲያናዊ ትምህርትን ለማስተማር ስዕላት በከፍተኛ ይጠቅማሉ። አሁንም እንደው የአንዱን ጻድቅ ስዕል ለምሳሌ የቅዱስ እስጢፋኖስን ስዕል እናንሳ። ቅዱስ እስጢፋኖስ በድንጋይ ለምን ተወገረ ብለን ስናነሳ ስለ እምነቱ ነው። እውነቱን አስተማረ፣ ለአይሁድ ነገራቸው። እነሱ ግን ሊቀበሉት አልቻለም። እንደገና ሰማይ ተከፍቶ እግዚአብሔርን አየሁት ይላል ብለው ሌላ ነገር ነው ፈርጅ ነው ያወጡለት። እነዛ እንደነዛ ያሉትን አይደለም እኛ የምንከተለው። ቅዱስ እስጢፋኖስ ግን እየወገሩት አባቶ ይቅር በላቸው ቀራንዮ ላይ የተፈጸመውን ቃል እሱም ደግሞታል። ያን በስዕል መልኩ አስቀመጥ ነው። ስለዚህ የቅዱስ እስጢፋኖስን ስዕል በስዕል ቀርጾ ተጋድሎውን፣ መከራውን፣ ስለ እምነት ምን አይነት መከራ እንዳሳለፈ ማሳየት ቀራንዮን ማስታወስ ነው። ቀራንዮን ስናስታወስ ኢየሱስ ክርስቶስን በመስቀል ላይ እናገኘዋለን። ስለ ዓለም ብሎ ተሰቅሎ በጎኑ ጦር ሲወጋ ሐሞት ሲግቱት ያንን ያሳየናል የቅዱሳኑ ስዕል ማለት ነው። ስለዚህ ክርስትናን ለማስተማር ይጠቅማሉ። አራተኛው ሃይማኖታዊ ምስጢርን ዘወትር ለማንበብ። ሃይማኖታዊ ምስጢር ማለት ምን ማለት ነው? ቅዱሳን አባቶቻችን በምስጢር የተሞሉ ናቸው። ውስጣቸው ራሱ ህይወታቸው ሲነበብ በምስጢር የተሞላ ነው። ምስጢሮች ናቸው። ምስጢር ማለት የተሰወረ ድብቅ ማለት ነው። እነሱ ምስጢሮች ናቸው ማለት አንተ አሁን ስለ አንድ ጻድቅ ዋዛ መስሎ ሲሄድ ልታይ ትችላለህ። የዛን ህይወት ለይቶ ማወቅ አትችልም። ምን እንደሆነ በምንም መልኩ ማወቅ አይቻልም። ስለዚህ አባቶቻችን ራሳቸው ምስጢሮች ናቸው። ህይወታቸውን ዓለም አታውቀውም፣ በእውነት አታውቀውም። ከዓለም የተደበቀ ህይወት፣ ለእግዚአብሔር ግን ግልጽ የሆነ ህይወት ነው ያላቸው። ለዓለም ያልተመቸ ጎረበጥ የሆነ ለእግዚአብሔር ደግሞ ምቹ የሆነ ለእግዚአብሔር ለማደሪያነት የተስማማ ህይወት ነው ያላቸው። ስለዚህ ምስጢርን ለማንበብ ይሄ ጻድቅ እንደዚህ አይነት ነው ብለ ገሩን አንብ ወደ ስዕሉ ስትሄድ ይሄን ነው በተግባር የገለጸው፣ ይሄን ነው በተግባር የተረጎመው። ከመጽሐፍ ቅዱስ ጋር ስታያይዘው ያን የቅዱስ እስጢፋኖስን አነሳን፣ መጽሐፍ ቅዱስ ጋር ስታያይዘው ትክክል ነው። አባት ወይ አባ ስራይ ሎሙ በዘያምሩ ይገብሩ አለ። ቀራንዮም የተነገረው የሆነ መጽሐፍ ቅዱስ የሆነ በቃ ያንኑ ነው የሚገልጸው እኮ ምንም ሌላ ልዩነት ነገር የለውም። ስለዚህ ምስጢርን ለመመርመር ይጠቅሙናል። አምስተኛው ከስዕሉ ባለቤት ጋር በእምነትና በመንፈሳዊ ህይወት ለመገናኘት ምን ለማለት ተፈልጎ ነው? ያ መንፈሳዊ አባት በተጋድሎ በጽኑ ብርታት ይችን ዓለም አቋርጦ ሄደ። ስለዚህ በመንፈሳዊነቱ ተመስክሮለት፣ በማን በእግዚአብሔር ዘንድ ተመስክሮለት፣ ቤተ ክርስቲያን አውቀው። እንደውም እሱም እንደተናገረ በቤተ ክርስቲያን የማይጠፋ መታሰቢያ ስም እሰጣቸዋለሁ እንዳለው ሁሉ ቅዱሳኑ በቤተ ክርስቲያን ስማቸው ይጠራል። ስም አጠራራቸው አልጠፋም። ብዙ በስጋዊ ዓለም መጠቅን ሄርን የተባሉ ዓለም በዶክሜንት የምታውቃቸው ዛሬ ግን ስም አጠራራቸው ጠፍቷል። ይገርማል። ቅዱሳን አባቶቻችን ግን ዓለም አታውቃቸውም። ስም አጠራራቸው ግን ዛሬ በልበ ስላሴ ይታወቃል፣ በቤተ ክርስቲያን ሲነሳ ይኖራል። ስለዚህ ከዛ መንፈሳዊ አባት በረከትን እናገኛለን። በመንፈሳዊ ህይወት ለምን እኔስ ይህ አባት ያደረገውን በመጠኑ ባደርግ እኮ ይህን መንፈሳዊ ህይወት መላበስ እችላለሁ ብሎ ምእመናን ይማሩበታል። ይህ ጥቅም የቅዱሳት ስዕላት ጥቅም ነው። ስድስተኛው በስዕሉ ላይ የተገለጡ ቅዱሳንን አርአያ ለማድረግ ነው። ስዕላቱ ተስለዋል። በዛ ስዕል የተገለጸውን ጻድቅ አርአያ ለማድረግ ኩንዎሙ አርአያ ወአምሳለ ነው የተጻፈው መጽሐፍ ቅዱስ አይደል? አርአያና አምሳል ሆናቸው። ማንም ታናሽነትን አይናቀው ተብሎ ለቅዱስ ጢሞቴዎስ ተጽፏል። ስለዚህ አሁን ቅዱስ ጢሞቴዎስን የነበረበትን ማንነቱን ወንጌል ሲያስተምር በአይሁድ ዘንድ ይደርስበት የነበረውን ተጽዕኖ ነው ያንን ቁልጭ አድርጎ ስዕሎ ባስቀመጥ ቅዱስ ጢሞቴዎስን አርአያ ማድረግ ማለት ነው። ቅዱስ ጢሞቴዎስ ሆድ የማይገዛው የሚገርመው፣ ሆድ አልገዛው፣ በሽታ አልፈተው፣ ማንነቱን ምንም የዓለም ነገር አልፈተውም። እንደዛ ሆኖ አይሁዱን ለማስተማር ሲጥር ሲተጋ የነበረ ልዩ የሆነ የቅዱስ ጳውሎስ ደቀ መዝሙር ነው እና መጨረሻው የሚያማርለት ስኬቱን ያገኘ እግዚአብሔር መንግስት ለመውረስ የበቃ ያንን አብነት ለማድረግ አጠቃላይ ቅዱሳት ስዕላትን አርአያ ማድረግ ማለት ቅዱሳን አባቶችን በስዕላቱ የተገለጹት አባቶች አብነት ሞዴል ለማድረግ ቅዱሳን ስዕላት ይጠቅማሉ ማለት ነው። አለበለዚያ ለምሳሌ አንዱን ቅዱስ አንስተን በእምነት አይን እንመለከተዋለን። ትክክል ነው፣ በእምነት አይን እንመለከተዋለን። ነገር ግን ባጭሩ ደግሞ ስዕሉን አሳይቶ እንዲህ እንዲህ ነበር ቢባል ተያዥነት ይኖረዋል። ተያዥነት ሆኖ አርአያም ይሆናል እና ታሪኩ አርአያ አይደለም ለማለት ተፈልጎ እንዳልሆነ ግንዛቤ እንዲወሰድ ነው። ታሪኩን አንብቦ መማር ይቻላል፣ ነገር ግን በበለጠ ስዕሉ ያጎለዋል ለማለት ነው። ሰባተኛ ራሳችንን ለማነጽና ለመቀደስ ምን ማለት ነው? ራሳችን ለማነጽና ለመቀደስ ሲባል ስዕላቱ ተስለዋል። ተስለው እንዳለ እነዚያ ቅዱሳን ይህን ስዕል ይገልጻሉ ተብለው ነው አይደለም እንዴ? ቅዱሳንን ይገልጻሉ ብሎ ስዕላቱ ተስለዋል። ራሳችን እንዴት ይቀድሳሉ ሲባል አንተ ጻድቅ ብለን ነው። ስዕላቱን በቀጥታ እኮ እያናገርን ነው። አሁን ስዕላቱ የሚያናግሩ አሉ፣ በተአምራት አይደለም እንዴ የሚያናግሩ አሉ። ያ የእግዚአብሔር ተአምራት ነው። ነገር ግን ፊት ለፊት ስናናግር አሁን አቡነ ተክለ ሃይማኖት፣ ቅዱስ መርቆሪዎስ፣ ቅዱስ ጊዮርጊስ ብለን ነው አይደል ከስዕሉ ፊት የምንጸልየው። ይሄ ማለት ባርከኝ እባክህ፣ ፈተናውን እንዳልፍ አድርገኝ፣ አንተ የሁሉ መከራ ተጋፍጠህ አልፈሃልና እኔንም እርዳይ በዚህ ስዕል አድረ ማለት ነው። ስለዚህ ራስን ለማነጽ ማለት በስዕላቱ እያየህ እኮ ነው ፊት ለፊት። ልክ አንዳንዶች እኮ በእውነት አባቶቻችን እንደዚህ የተሰጣቸው ሀብት ልዩ ነው። ፊት ለፊት በቃ እንደሚያናግራቸው ሆነው ነው የሚጸልዩት። በተመስጦ ቅድም ሲነገር እንደነበረው በተመስጦ ሆኖ ከስዕሉ ጋር እንደሚነጋገሩ ሆኖ ማለት ነው። ወልደ ነጎድጓድ ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስዕል ለጢባሪዎስ ቄሳር ሳለና አስረዳው። ቢያስረዳው ምንም ታሪኩን ነው በመጀመሪያ የነገረው። በመሰረቱ ኢየሱስ ክርስቶስ ማን ነው ሲለው ታሪኩን ነገረው። መውረዱን፣ መወለዱን፣ ዓለምን ማስተማሩን፣ በኪደተ እግሩ መባረኩን አስተማረው። አልገባውም እንዴት እንደተሰቀለ። አምጣልና እንደ እብነ በረድ ያለ አምጥቶ ሰጠው ነው የሚለው። በዛ ሳለውና ራቁቱን ነው የሳለው ይላል። እንግዲህ ለመጀመሪያ ጊዜ ጌታችን የኢየሱስ ክርስቶስን ስዕል የሳለው ወልደ ነጎድጓድ ቅዱስ ዮሐንስ የምስጢር ደቀ መዝሙር የሚባለው ነባቤ መለኮት እርሱ ነው የሳለው። ከዛ አሳየው ራቁቱን እንደሳለው ስዕሉ ምንድን ነው የተናገረው? በከመ ተሰቀልኩ ራቅየ በኢየሩሳሌም ዳግመኑ በሮም ሰቀል ያለበት ነው ብለው ሊቃውንት ያቀናሉ። በኢየሩሳሌም ራቁቴን ስለ ዓለም ብዬ እንደተሰቀልኩኝ ዳግመኛ በሮም ራቁቴን ትስለኝ ብሎ ከስዕሉ አንደበት ማን ነው ተናጋሪው? በስዕሉ አድሮ ኢየሱስ ክርስቶስ ነው ተናጋሪው፣ ባለቤቱ ማለት ነው። ወተጣጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዶ የሰዓት አሀተ ሰዓተም ይላል። ለአንድ ሰዓት ያህል ከንፈር ከከንፈር ተያይዘው ወልደ ነጎድጓድ ዮሐንስ እያለቀሰ ቆይቷል ይላል። በተመስጦ ሆኖ ከዛ በኋላ አስታጥቆ ስሎታል። አስታጥቆ መሳል ከዛ ጊዜ ወዲህ ተጀመረ ብለው ሊቃውንቱ ያስቀምጣሉ። ስለዚህ በስዕል ተመልከት። አሁን ወልደ ነጎድጓድ ቅዱስ ዮሐንስን እዛ ስዕል ላይ እያለ ብታናገረው አይሰማም። ተመስጦ ሌላ ጉዳይ ነው ያለው። ሰማያዊውን ህይወት ነው እየተመለከተ ያለው። ቀራንዮ ላይ እንዳለ ሆኖ ነው እየተመለከተ ያለው። ስለዚህ የቅዱሳን ስዕላትን ፊት ለፊታቸው ሁነን ስንጸልይ ቅዱሳን አርአያ ለማድረግ ስናስብ ወይም ራሳችን ለማነጽ ስናስብ እዛው በቃ በተመስጦ ያ ጻድቅ በገዳም ካለ በገዳም ይፈጽመው የነበረው ነገር እያስታወስ ሰማዕታቱን ከሆነ እነ ቅዱስ ጊዮርጊስ በደብረ ይድራስ ሲዘሩ እንትን አሲር ሲነሰነስባቸው ያን እያስታወስክ ሲሆን እናንተ እንዲሁላችሁ በእምነታችሁ ጽናት አለፋችሁ እኔም እንዳልፍርዱኝ ብሎ መጸለይ ማለት ነው። እና ራስን ማነጽ ማለት ይሄ ነው። ስምንተኛው የቤተ ክርስቲያን መንፈሳዊ ውበት ለማጽናት ማለትም በቅዱሳት ስዕላት ቤተ ክርስቲያን ስትመለከታት ደምቃ ነው የምትታየው። ልክ እንደ ሰማይ ሰራዊት ማለት ነው። ለምን ቢባል በምድር ማንነቷን ያላስደፈሩ ጀግኖች ማንነቷን፣ ውበቷን ጠብቀው የኖሩ ውበቷ ለሷ ዶግማዋ ቀንኗ ነው፣ ይሄን አስከብረው የኖሩ ናቸው። እና ያንን ለማጽናት ቅዱሳት ስዕላት ይጠቅማሉ። እነሱን አይተው ሌላ እየተማረ አሁንም እየበረታ እየጸና እየሰፋ እንዲሄድ ለማድረግ ዘጠነኛው እና የመጨረሻው ማለት ነው ስርዓተ አምልኮን ፍሬያማ ለማድረግ። ስርዓተ አምልኮን ፍሬያማ ለማድረግ ማለት ለምሳሌ ስጋ ወደሙ አባቶቻችን ካህናት ይፈትታሉ። መንበር ላይ የሚያስቀምጡት የቅድስት ድንግል ማርያም ስዕል ምስለ ፍቁር ወልዳን ያስቀምጣሉ። ያን እየተመለከቱ ተመልከት፣ ኢየሱስ ክርስቶስን በእውነት ልባዊ ካህን ማለት ነው። ልባዊ ካህን መስዋዕቱን ሲሰዋ ሀበነ ንበር ብሎ መስዋዕቱን ሲያወራርድ ምእመናን ተቀብለን የምንከብርበትን ህይወት የምናገኝበትን ስጋ ወደሙን ሲፈትት ቀራንዮ ላይ ተሰቅለ ወደ ግብጽ ተሰደ መከራ ተቀብለ ይህን ስጋህን አማናዊ አድርገ ሰጥተህናልና እባክህ ይህም የኔ ክህነት ያንተ ስልጣን ነውና ስጋውን ደምህን ለውጠ እኛ እንድንቀደስ አድርግ ብሎ እየተመለከተ ፊት ለፊት ይሄ ማለት ስርዓተ አምልኮን ፍሬያማ ለማድረግ ይሄ ነው። ስለዚህ እነዚህ ሁሉ ጥቅሞች ከዚህም በተጨማሪ መምህር ይጨምሩበታል። ብዙ ዘርፈ ብዙ ጥቅም አላቸው። የስዕላትን ጥቅም እንደው በዚች አጭር ጊዜ ዘርዝሮ መጨረስ አይቻልም። በአጭሩ ይህን ያህል ከዘረዘርኩ መምህር ደግሞ የሚጨምሩት ይኖራቸዋል።
ሊቃውንት ምንድን ነው የሚሉት? ሰሚዕን ርእይ ያስረደዋል ይላሉ። ይሄ ማለት የተሰማውን ነገር ማየት እውን ያደርገዋል፣ ያጸድቀዋል ማለት ነው። ስለዚህ ሰማዕት፣ ስለዚህ ጻድቅ፣ ስለዚህ ሐዋርያ ተነግሮ ደግሞ ቢታይ በተለይ እንደው መላእክቱ ቅዱሳኑን ሲረዱ እነ መጽሐፍ ቅዱስ እንደሚነግረን እነ ቅዱስ ገብርኤልን ስዕል ማለት ነው። አብዛኛው መላእክት ስዕል አሁን ምንጩ አብዛኛው የታዩበት ነው። አሁን ብዙ ሰዎች ስለ ስላሴ ስዕል፣ ስለ መላእክት ስዕል እንዲሁ እነሱ በስጋ የተወሰኑ አይደሉምና ለምን ይሳላሉ የሚሉ ሰዎች ተቃውሞ የሚያመጡ አሉ። ግን እኛ በምናውቀው ነው መጽሐፍ ቅዱስ እንደሚያስተምረን በዘሌነ ሰማይ ተነከውን ይላል። ባየነው ያየነው እናገራለን፣ የሰማነው መሰክራለን ነው። ቅዱሳን መላእክት አሁን የሚሳሉት ሰውን እየረዱ ይታያሉ። ለሰው የሚገባው ቋንቋ ማለት ነው። ሰውን እየረዱ እንደው ያ እንኳ የአማኒው ንጉስ ናቡከደነጾር እግዚአብሔር ልጅ ይመስላል ብሎ እንደተናገረው ማለት ነው። ስለዚህ ከዚያ ተነስተን ምን ይመስል እንደነበረ መጽሐፍ ቅዱስ በነገረን ዲዛይን በምናውቃቸው በተገለጹበት ባህሪ እንገልጻቸዋለን እና የተመጣው ሚያ ነው። አጋዕዝተ ዓለም ስላሴም ስዕል አሁን ልዑል አብርሃም እንደተገለጹት ሌሎቹም ቅዱሳን እንደተገለጹት በምናውቃቸው የማይወሰን የማይወሰን ነው። ለእኛ ግን በሚረዳን ተገልጸውልናል እና በዚያ መንስላቸዋለን እና እንግዲህ ስዕል ጥቅሙ ያን የተነገረለትን የተሰበከለትን አካል ገልጾ ማሳየት ነው። በአካል ገልጾ ማሳየት ትምህርቱ እንዳይጠፋ ይረዳዋል። አሁን ምስል የሆነ ነገር ታሪክን ሲናገር ይኖራል ስዕል ማለት ነው እና በዚያ መልኩ ለማድረግ ነው እንግዲህ የስዕላት ጥቅማቸው። ሌላው ከጻድቁ ወይም ከሰማያቱ ጋር ጥብቅ ግንኙነትም ለመፍጠርም ይሆናል። አሁን ምእመናን ያውቁታል፣ ይማጸኑታል። በዚያ አማካኝነት ደግሞ ለጻድቃን፣ ለሰማያታት፣ ለሌሎችም በዚች በቤተ ክርስቲያን በተዋህዶ ሃይማኖት ጸንተው ስራ የሰሩ ቅዱሳት እና ቅዱሳን እግዚአብሔር ቃል ኪዳን ሰጥቷቸዋል እና ያን ቃል ኪዳናቸውን እያሰቡ ይማጸኗቸዋል። ምእመናን ይማጸኑ በየፊታቸው ያደርጓቸዋል። ቤታቸው እሷቸው የላሱ የሆነ ስለ እንትን አከባበርና ኗኗር ስልት አለው። በዚያ መልኩ በረከትን ለማገኘት ምእመናን እየተማጸኑ እንዲተዋወቋቸው ነው። ያው ገሌ ይሄ ነው ወቁት እንደሚባል ሁሉ ቅዱሳን በዚህ አይነት ህይወት ሰውነታቸው ይሄን ይመስላል በሃይማኖት ይኖሩ ናቸውና ለማለት የተጋደሉ ሲያልፉ ምን እንደሚመስል ገጽታቸውን ለማሳየት ነው፣ ለማስረዳት ነው። ጻድቁ ንጉስ ቆስጠንጢኖስ ይላሉ አባቶቻችን በትርጓሜ ሲያስተምሩ አርዮስን ለማውገዝ ሊቃውንት ተሰብስበው በነበረበት ጊዜ አባቶችን ሲያያቸው አይኑ ይፈረጣል፣ እጁ የተቆረጣለ፣ ሌላውም አካሉ ይጎደላል እና ከእናንተ መካከል እግዚአብሔር መንግስት አገኛለሁ በማለት ተዋህዶ ሃይማኖት አልወጣም በማለት አካላችሁ ላይ ብዙ ዘርፈ ብዙ ገል ደርሷል እና እናንተ እንዲ ሁናችሁ የምትፈልጉትን መንግስት እኔም እንደ እናንተ ሆናለሁ ብሏቸው ነበር እና አሁን ያን አካል ምን ያሳየዋል? ስዕል ያሳየዋል ማለት እንደዚህ ያለውን አካል ቅድም መምህር ጠቅሶት ነበር። አሁን ቅዱሳን በአካላቸው ላይ ከሃይማኖታቸው ጽናት የተነሳ አላማቸውን ከአላማ ለውጣቸው የተነሳ የደረሰባቸው ቶማስ ዘመራስ 22 ዓመት አጽቃጽቁን እየቆረጡ ለጣው ሲያጡት ኑረዋል ይላል። እንደዚህ ያለ አካል ምን ያህል በሰውነታቸው ላይ አሰቃቂ መከራ፣ ነገር ግን ደግሞ የእግዚአብሔር ረድኤት እንዴት እንዲያረሳቻቸውና በእነሱ ላይ እንደሆነች የእግዚአብሔርን ኃይል ማሳያ ይሆናል። ለመማፀኛ ይሆናል፣ ለበረከት ይሆናል፣ ለማስተማር ይሆናል ማለት ነው። ይህ መዳን ምልክትም ነው። ቅድም በቅዱስ መጽሐፍ ላይ ጠቅሰን ያሳየንበት ሁኔታ አለ። እስራኤል እባብ ተነስቶ በሚነድፋቸው ጊዜ ምንድን ነው ያለው? በትይዩ ቦታ ስራ አላቸው አሉ። ስለዚህ በትይዩ ቦታ ስራ አላቸው፣ አይተውት ዳኑ ነው የሚለው። አይተውት ዳኑ። አሁንም ቢሆን ስነ ስቅለቱን አይተው እምነት ጽኑ እምነት ያላቸው ምእመናን ይድናሉ። ስነ ስቅለቱን አይተው አሁን ስነ ስቅለቱን ተሳልመው በቅዱሳን ታሪክ ስታዩና ብዙ ጻድቃን ሲወለዱ ጊዜ አባቶች እናቶች የወለዷቸው ሀሰሉ ዶ ይማጸናሉ ይላል። ይማጸናሉ መማጸኛ ይሆናል ያለ ይህንን ነው። ከስዕሉ ዶ ይማጸናሉ እና ስዕሉም አፈውቶ ይናገራል። ብዙ የተናገሩ ስዕሎች ያው በታሪክ የተዘገቡ ናቸው። እስካሁን ድረስ የሚገርሙ ነገር ስዕላት ታምር ማድረግ አላቆሙም እና እስካሁን ድረስ እንዲሁም በሀገራችን ክፍል ራሱ እንሰማለን። እዚህ በደቡብም እንዲሁ አንድ ሰው ዛፍ ሲቆርጥ እዚያ ጋር ጌታችን ስዕልና የእመቤታችን ተገልጾ ታምር አድርጎ እስከዚያውም ድረስ ቤተክርስቲያን እስከመመስረት የተደረሰበት ታሪክ እናውቃለን። አሁንም በቅርቡ በዚሁ በሰሜኑ ክፍል ራያ አካባቢ ይመስለኛል ባለሳሳት አንድ ሰው እንዲሁ ታላቅ ድንጋይ ውስጥ እግዚአብሔር ስራ ይገለጽ እንዲ ሁለት ስዕል አግኝቶ ሊበል እንዲህ ሰዓት ፈጅቶት ቢጥለው ሁለቱም ስዕሎች እዚያ ላይ ተገለጹ ነው ይባላል። አሁን ጸበል ፈልቆ ብዙ ሰዎች እዚያ ላይ እየተፈወሱ ይገኛሉ እና ለፈውስ ይሆናል ማለት ነው። እስራኤል ያንን የእባቡን የነሐሱን እባብ ቅርጽ አይተው ነው እንግዲህ እግዚአብሔር አምላክ በኋላ ዘመን በተግባር የሚመጣ መሆኑን ለማሳየት ስነ ስቅለቱ ለዘወትሩ ዘላለም ለምእመናን እያዩት ተስፋ ሆኗቸው እንዲኖር ለማሳየት ነው። አሁን ለምሳሌ ቤተ ክርስቲያን ስዕል ናት። በቁሙ ቤተ ክርስቲያን መስቀሉ ስዕል ነው። ምእመናን ከምዕራብ ወደ ምስራቅ ሲገቡ ቀና ብለው ስለ መስቀሉ ነው ያዩታል ይላሉ ሊቃውንት። ቀና ብለው ያዩታል እና በተለይም ደግሞ የሚያሰማው ድምፅ አለ። የነሐሱ እባብ እንዲያሰማው ማለት ነው። እንዲያሰማው ሆኖ ተሰርቷል። ነፋስ ሲወዘውዞ ሾሃ ይላል። ምንድን ነው ይላሉ ምእመናን። ከኃጢአት ለለያችሁ ፈጣሪያችሁ አቡነ ዘበሰማያት ብላችሁ ድምፅ አሰሙት ማለት ነው ብለው ሊቃውንት ሊያስተምሯቸው ይገባል። በሌላውም መልኩ መስቀሉን እያዩ እንዴት እንደተሰቀለ ሲማማርበት ይኖራሉ። እስከ ዕለተ ምጽአት ድረስ ተስፋ ሲያደርጉት ይኖራሉ። ስዕል ተስፋ ይሆናል፣ መኩሪያም ይሆናል። እኒህ ናቸው ለማለት ማለት ነው። አሳዩ የሚባል ያው እኒህ ናቸው ለማለት በልደቱ ታሪክ ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ አንድ መንፈሳዊ ፈላስፋ ስዕሉን አስቀድሞ አይቶታል። ስዕሉን አስቀድሞ የእግዚአብሔር ታምር ነውና ኮከብ ሰሌዳ ኮከብ ድንግል ተቀርጻ አይቷል ያለው ባሻ ሲያስተምሩ ማለት ነው። ድንግል ተቀርጻ ልጅ ታቀፋ አየና ያንን ቀርጾ ኑሮታል የሚለው ቀርጻ ነው። ስዕል እንግዲህ ሰዎች ከእግዚአብሔር ፈቃድ እግዚአብሔርን ጠይቀው የሚስሏቸው ናቸውና የመወለዱን ስዕል አስቀድሞ አየው። ድንግል በሰሌዳ ኮከብ ተቀርጻ ኮከቡ ደግሞ ሀፊት ሆኖ አየውና እየመራ ወስዶ እንዲያደረሳቸው ይናገራልና ስዕላት ለማስተማሪያ አቅጣጫን ለመጠቆሚያ ይሆናሉ ማለት ነው። ለመለከት ባለቤቱን ይሄ ነው ለማለት ጠቅሶ እንደ ማሳየት ያህል ነው። አሁን ስዕል ማህተም ነው። ለምሳሌ የአንድ መንግስት ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ማንነት በማህተማቸው ይታወቃል። የሰው ማንነቱ በፊቱ ይታያል። ገጽ ማለት መገለጫ ማለት ነው። ገጾ ገለጸ ስለሆነ ገጽ ማለት መገለጫ፣ የሰው መወሰኝ። ማንኛውም ሰው በጀርባው ቢቆም አይታይም፣ በፊቱ ቢታይ ግን ይታያል። እግዚአብሔር አምላክን ሙሴ ልይህ ይለው ነበር። ግን ያው እግዚአብሔር የሚታይበት ለሰው ልጆች በሚረዳቸው ሁኔታ ሲታይ ይኖረዋል። በኋላ ዘመን ግን በሚያዩት በስጋ መጥቶ ተገልጾ ታይቷቸዋልና ጀርባዬን ታያለህ ብሎታል ሙሴ። ለምን የተወሰነ ገጽታው በዚያን ዘመን ያልተወሰነበት ዘመን ስለሆነ፣ በኋላ ግን ሲወሰን ታይቶታልና ሙሴ ግን ያየው ለጊዜው የእሳት የቅጠል ስዕል ማለት ነበልባልና ሀመልባል ተዋህዶ ነው ያየው። እና ስዕላት ለማስተማሪያ ባለቤቱን ለማወቂያ እንግዲህ የሮሙ ገዢ ጢባሪዎስ ቄሳር ሚሄድ ነው አስተማረው። መለኮቱ ስጋን ተዋህዶ በስጋ ርስ ሙቷል እያለ ሲነግረው አልገባው አለ። እስኪ ስዕል አሳየው አለ። ስዕል አሳየው ብሎ ስዕሉ አሳየው። መከራ እንዴት መከራ እንደደረሰበት ያሰቃቀሉ ሁኔታ አሁን መስቀል አራት ማዕዘንም እየሆነ ይታ ብዙ ጊዜ መከራ የሚያጸኑባቸውም ሰዎች አራት ማዕዘንም እያደረጉ ይሰቅሏቸዋል። የእኛ መስቀል ሶስቱ ነው፣ ወደ ጎንና ወደ ታች ወደ ኋላ ያለው ማለት ነው። እና ስዕሉ አሳይቶታል፣ ስዕሉ አሳይቶታል። እንዲህ ሆኖ ነው የተሰቀለው ለማለት ድርሱን ለማሳወቅ የዚያ የሚነገርለት አካል ባለቤቱ ነው እንዲታዩ ማለት ነው። ሌላው እንግዲህ እውነታውን ለመመስከር የእመቤታችን ስዕል ቅድም እንዳልኩት ዛሬም እየመሰከረች ነው። ለእነ ዮሐንስ አፈወርቅ መስራት አውቃለች አሉ። ዮሐንስ አፈወርቅ በንስጥሮስ ዘመን ዋህሉ ርዜቤጤል ዮሐንስ ያው በቅስና ያገለግል ነበር ይላል። ወደ ሊቀ ጵጵስና ደረጃ እስኪመጣ ድረስና በዚያን ሰዓት ንስጥሮስ ክደቱን በገለጸበት ጊዜ ሊቁ ዮሐንስ አፈወርቅ ደግሞ ሃይማኖቱን ገልጿል። ሃይማኖቱን ሲገልጽ መረጃ የሆነችው ለዮሐንስ አፈወርቅ ስዕል ስዕሏ ናት። ከውስጡ ያለችው ስዕል ወጥታ ዮሐንስ አፈወርቅ ብላ ስማ ወጣችለት ይላል። ስዕላት የሰውን ክብር ሳይቀር ይናገራሉ ማለት ነው። የራሳቸውን ክብር ያስረዳሉ፣ የሌላውን ክብር ይናገራሉ። እና ዮሐንስ አፈወርቅ ብላ እንዲሰየመችው ይህ በዘመነ ጽያ ነው። በአበ ወራት ማለትም ደግሞ ወይም በተግባር በተገለጸበት የማህሌቱን ወይም የጻድቁ ስም በሚገለጽበት የአባ ጽዬ ስዕልም በመጀመሪያ ጊዜ የተሳቡት አባ ጽዬ በስዕል ነው ይላል። በስዕል ነው የተሰበኩት ለማስተማሪያነት ያል ነው ይሰብካሉ ማለት ነው። የእመቤታችን ስዕል አይተዋታል እግዚአብሔር ሊያስተምራቸው ፈልጎ እና አንድ አይሁዳዊ ነበር የአይሁድ እምነት ተከታይና ያን ሲጠይቁት፣ ያ ግን ደፋር ነው ስዕሉ ላይ የሆነ የራሱን እርምጃ ይወስድ ስዕሉን ለመምታት ሞከረ። ወዲያው ተቀስፎ ሞተ። ጻድቁ ግን በዚያ ስዕል ታምር ተስበው ስለ ስዕሉ ራሱ ተረክበከሰተ እያሉ የደረሱበት ሁኔታ አለ። በማለት ተገልጻ ተገኘች እያሉ ማለት ነው። እና ስዕል ለማስተማሪያነት የእግዚአብሔርን ስራ ለመናገር ይሆናል ማለት ነው። እና ዘርፈ ብዙ ጥቅም አለ።
ስዕላቱ የሚቀመጡት በቤተ መቅደሱ ነው። እዛ ላይ ሲቀመጡ ግን መጀመሪያ በር አካባቢና ጣራ ላይ ቅዱሳን መላእክት ይስተላሉ። ብዙ ትመለከቱ ከሆነ ቤተ ክርስቲያን መግቢያ ላይ ጣራ ላይ ቀና ስትሉ ቅዱሳን መላእክት ተስለው ይገኛሉ። ለምንድን ነው እንደዚህ የሆነበት ምክንያት? ጠባቂዎች ናቸው ለማለት አጸደ ቤተ ክርስቲያንን የሚጠብቁ አጸደ ቤተ ክርስቲያን የተባሉ ደግሞ ምእመናን ናቸው። ምእመናንን የሚጠብቁ ከአደጋ፣ ከአይነ ሞት፣ ከአጋንንት፣ ከፍልስጣዎች ከነዚህ የሚጠብቁ ቅዱሳን መላእክት ናቸው ለማለት ሰዓሊያን፣ ቅድም እንደተነገረው እነዚህ መንፈሳውያን ሰዓሊያን የተባሉት ቤተ ክርስቲያን የምታውቃቸው ሰዓሊያን በምስጢር እነዚህ ቅዱሳን መላእክትን በበርና በጣራ ላይ ይስሏቸዋል ማለት ነው። ሌሎቹ ግን በቤተ ክርስቲያኑ በመንበሩ ዙሪያ ይሰላሉ። እንደተነገረው ሁሉ ያው አላማ አንድና አንድ ተነግሯል። ሌላው ደግሞ ብዙ ጊዜ አሁን በቤተ መቅደስ ብቻ ከሆነ መኖሪያ ቤት ላይስ ሰላት ይቀመጣሉ እንዴ ሊሆን ይችላል የሚል ጥያቄ ሊያስነሳ ይችላል። አሁን በመኖሪያ ቤት አሉ፣ ቅድም እንደተነገረው አንዳንዶች በጣም የሚገርሙ ክርስትናቸው ጥብቅ የሆኑ ምእመናን አሉ። ቤት ሲሰሩ አብረው የስዕል ቤት ዲዛይን ያደርጋሉ። በጣም የሚደነቁ ማለት ነው። የስዕላት ቤቱን በክብር ማለት ነው በደንብ አንጥፈው ጋርደው ስዕላቱን እዛ ያስቀምጣሉ። የጸሎት ቤት ያደርጓታል። ከዛች ማንም ሰው እንደፈለገ መግባት አይችልም። ጊዜ ያላቸው በጊዜያቸው ይገባሉ፣ ይወጣሉ። ምክንያቱም ያንን ለማን ሰጡ ማለት ነው? ከቤታቸው ከፍሎ ለእግዚአብሔር ሰጡ ማለት ነው በተዘዋዋሪ መንገድ። ይሄ በጣም የሚደነቁ ምእመናን ናቸው። እዛ ውስጥ ሆነው ሻማ ያበራሉ፣ ሽቶ ይረጫሉ። በቃ ለስዕላት የሚደረገውን ክብር ያደርጋሉ። ስለዚህ በክብር ማለት ነው። እዚሁ ላይም ተያይዘው አሁን ባይኖርስ? ምክንያቱም ይሄ በማህበረሰቡ ዘንድ እየተደረገ ያለ ሁኔታ ስላለ ማሳወቅ ይገባል። ባይኖርስ እንዴት ሊሆን ይችላል? አንዳንዶች አሁን እዛው መኖሪያ ቤታቸው ላይ ስዕላትን ብዙ ጊዜ ለጥፈው ይታያሉ። እንዴት ይታያል የሚል ጥያቄም ሊያስነሳ ይችላል። ይህን ማየት ያስፈልጋል። አብሮ እዚህም ላይ አሁን እንደ ዝም ብሎ በዘፈቀደ ማስቀመጥ አይቻልም። ዝም ብሎ እዛው ለምሳሌ ቡና ሲያፈሉ እንደው ጢስ ከሚጨስበት ላይ ሲጀመር ራሱን የቻለ አስተምሮ ስላለው ወደዚህ ባልገባም እዛ ላይ ቤተ እንትና እነዚህ የተከበሩ ክብር ያላቸው ቅዱሳት ስዕላትን ማስቀመጥ ፈጽሞ የተከለከለ ነው። ወይም ደግሞ ቤቱ እንኳን ቢጠብ ጋርዶ ለነሱ የተወሰነ ቦታ ሰጥቶ የእነሱን ጋርዶ የሚገባቸውን ክብር እያደረጉ በዚህ መልኩ ማስቀመጥ ይቻላል። ለምንድን ነው እንዲህ የተባለበት ምክንያት ሲባል ሁላችንም ልባችን ለእግዚአብሔር ከሰጠኑ ሁሉ ቤተ መቅደሱ ነው። እግዚአብሔር በዓለም ሙሉ ስለሆነ ቤታችን የእሱ ማደሪያ ነው። እኛ የእሱ ማደሪያዎች ናቸው። መስሪያ ቤታችን ሳይቀር በእውነት አቡነ ዘበሰማያት ብለን ባርከን ብንገባ የእግዚአብሔር ማደሪያ ነው። እግዚአብሔር ይገኝበታል። በቃ የእኛ እምነት ይወስነዋል። ስለዚህ እንዴት ነው በቤታችን ስርዓተ አምልኮ የምንፈጽመው? በእግዚአብሔር ነው እምነታችን። ቢቀመጥ ምን አለበት የሚል ጥያቄ እንዳያስነሳ ክብር ለሚገባው ክብር ስጠው ነው እና ሁሉንም በኩሩ በዚህ መንገድ ማስቀመጥ ይቻላል ነው። በዋናነት ግን የስዕላቱ ቦታ እጣን በሚጨስበት መስዋዕት በሚሰዋበት በቤተ መቅደሱ፣ ከዚያም ውጭ ደግሞ ቅድም እንደተነገረው በስዕል ቤት ይቀመጣሉ ማለት ነው። ሌላው ስዕላት ከዚህም በተጨማሪ አንዳንድ ቦታዎች ላይ የሚታዩበት ሁኔታ አለ። ለምሳሌ በሊቃነ ጳጳሳት ዘውድ ላይ ይታያሉ፣ ይቀመጣሉ። ለምን? ሊቃነ ጳጳሳት ስለ ስዕል ማንነት ለእኛ መመሪያ ወርዶ አውራጆች ምእመናንን አስተማሪዎች ራሳቸው ናቸውና እንዴት መቀመጥ እንዳለባቸው ራሳቸው ያውቃሉ። ከእነሱ ዘውድ ላይ ይቀመጣል። በክብር ነው የሚቀመጡት ማለት ነው። ዘውዳቸው ላይ ስዕላት ይታያሉ። ሌላው በመጾር መስቀል ላይ ይታያሉ አይደል? ስዕላት አሉ በመጾር መስቀል። እነሱም መስቀል ላይ ነው አገልግሎታቸው አንድና አንድ በቤተ ክርስቲያን ስለሆነ በመጾር መስቀል ላይ ስዕላቱ የሚታዩበት ሁኔታ አለ ማለት ነው። በአጠቃላይ እንግዲህ ለአምልኮ መፈጸመ በሚያገለግልበት ቦታ ላይ ቅዱሳን ስዕላት ይገኛሉ። ግን ከፖስተር ልዩ ናቸው ነው እነዚህ ስዕላት አሁን መቀመጫቸው ራሱ የተለየ እነሱም የተለዩ ናቸው። ለምሳሌ እንደ አንዳንድ ጊዜ አስቸጋሪ ነው። ነጋዴያኑ ስዕላትን ያው እንደ ገቢ ምንጭነት ይጠቀሙባቸዋል። በስርዓት ደግሞ ለምሳሌ ሱቅ ያላቸው በስርዓት ለስዕላቱ የሚገባውን ክብር ሰጥተው ወይም ኮሜዱ ነው አሰርተው በዛ ደርድረው እንትን ማስቀመጫ ስሬ ብለው አሰርተው በዛ አስቀምጠው ይሸጣሉ። ጥሩ ይሽጡ። ሌሎቹ ደግሞ አስፓልት ዳር ዘርግተው እንዱ ዝም ብሎ አቧራ ሲወልባቸው የስዕላትን ክብር አለማወቅ ነው መስሎ የሚታይ። አንዳንዶቹ ደግሞ ምን ያደርጋሉ? በስዕላት ዙሪያ መቀመጫቸውን ለይቶ ካለማወቅ የተነሳ አንዳንዶቹ ደግሞ በቤተ ክርስቲያን ለምሳሌ ስዕል ቤት አለ። ስዕል ቤቱ ሆኖ ካህኑ መስቀል ይዞ ወደ ቤተ ክርስቲያን የሚመጡትን ምእመናን ያሳልማል። ምእመናኑም ስዕሉን እየተሳለሙ እየሰገዱ ይሄዳሉ። ለስዕሉ ክብር እየሰጡ ማለት ነው። ሌሎቹ ደግሞ ከዛ በተቃራኒ ራቅ ብለው የራሳቸውን ስዕለት ኑሮቢ ብለው ይለምናሉ። አሁን ይሄ ከባድ ነው። ለምን? ምንም የሚደረገውን ብቻ እዛ ቅጭ ላሉ ምንም የሚደረግላቸው ነገር የለም። ጥላ የሚዘረገው ለስዕሉ ነው አይደለም? ከስዕሉ ላይ አሁን ስዕለ ማርያም ወይም ስዕላት ሲወጡ ጥላ ይዘረጋል። ለጥላው እንትን ለስዕሉ ክብር ለመስጠት ነው። እነዚያ ግን ዝም ብሎ እዛ ላይ ቆሻሻ እንደ ብዙ ነገር ነው እንግዲህ መንገድ ዳር ያለ ነገር ተዘርዝሮ አያልቅምና ያ ሁሉ አለ። ይሄ ሁሉ መቅረት መቻል አለበት። ምክንያቱም ክብር ለሚገባው ክብር ስጡ ነው። በዚህ መልኩ መሆን የለበትም። ነጋዴያንም ቢሆኑ ሲሸጡ በስርዓት ማለት ነው፣ በስርዓት አክብረው ነው እንጂ ብቻ እነሱ ገንዘብ ማግኘታቸውን ብቻ የሚመለከቱ ከሆነ አስቸጋሪ ስለሚሆን የቤተ ክርስቲያን ዶግማና ቀኖናዋን በጠበቀ መልኩ ለምእመናን ሊሸጡ መልካም ነው።